ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
ኦቲዝም ያላቸውን ኢትዮጵያ ያሉትን ህፃናት የሚገባውን ሰርቪስ አግኝተው እንዲያድጉ እና እንደ ዜጋ እንደ ልጆች ሚት ማድረግ ያለባቸውን ዲቨሎፕመንታል ማይልስቶን እና ፕሮዳክቲቪቲ እንዲደርሱ የጤና ስርዓቱ ራሱ እነዚህን ልጆች ኢንክሉድ ማድረግ ይገባዋል።
የያዝነው ወር በመላ ዓለም ላይ ኦቲዝምን የተመለከቱ የግንዛቤ መርሃ ግብሮች የሚጎሉበት ወር ነው። ይህንን የእድገት ውስንነት ችግር በመገንዘብ ምን አይነት እርምጃዎች መወሰድ እንዳለባቸው ሀሳባቸውን የሚያጋሩ ባለሙያ ለምሽቱ ጋብዘናል። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም ይመራለው፣ ንጉሱ ታምሬ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚ መሰናዶ እንሻገር። በየዓመቱ በሚያዝያ ወር የሚከበረውን የዓለም ኦቲዝም ግንዛቤ ማስጨበጫ ወርን ምክንያት በማድረግ የዩናይትድ ስቴትሱ ፕሬዚደንት ጆ ባይደን የጎርጎሳውያኑ መጋቢት ሁለት ቀን የዓለም ኦቲዝም አክሴፕተንስ ኦቲዝምን የመቀበልና የመገንዘብ ቀን ሆኖ እንዲታሰብ ማጽደቃቸውን ዋይት ሀውስ ከሰሞኑ አስታውቋል። በዓለም ላይ የግንዛቤ ጥረት ካለባቸው የጤና እክሎች መካከል አንዱ ኦቲዝም ነው። ኤደን ገረመው ወሩን ምክንያት በማድረግ በቴክሳስ ግዛት ዳላስ ከተማ የህፃናት ሐኪምና የህፃናት ልብ ሕክምና ስፔሻሊስት የሆኑት ዶክተር ውብሸት ላቀውን በተያያዥ ጉዳዮች ላይ አነጋግራቸዋለች። በመቀጠል ይሰማል።
ወርሃ ሚያዝያ ከጎርጎሮሳውያኑ 1970 አንስቶ ዓለም አቀፍ የኦቲዝም ግንዛቤ ማስጨበጫ ወር ተሰኝታ ተሰይማለች። ኦቲዝም የነርቭ ስርዓት መዛባት ችግር ሲሆን እሱን ተከትሎ የሚመጡ የባህሪ ትምህርት መረዳትና የተለያዩ ማህበራዊ መስተጋብር ችግሮች የሚያመላክት የጤና እክል ነው። ኦቲዝም ወይም ኦቲዝም ስፔክትረምም የተለያዩ ደረጃዎች አመላካች መሆኑን በዩናይትድ ስቴትስ ቴክሳስ ግዛት ዳላስ ከተማ ውስጥ በህፃናት ሕክምና በተለይም በህፃናት የልብ ሕክምና ባለሙያ የሆኑት ዶክተር ውብሸት ላቀው ይናገራሉ።
በአንድ አይነት ክራይቴሪያ ወይም ደግሞ በአንድ አይነት መለኪያ በሽታውን ዳያግኖስ ማድረግ አንችልም ነው። አንዳንዶቹ ኦቲዝም ያለባቸው ልጆች ምንም ከሌላው ልጅ ጋር አይተሽ መለየት ይከብድሽ ይሆናል። ያንን ኦቲዝም ዳያግኖስ ማድረጊያውን ክራይቴሪያ ተጠቅመሽ በደንብ አስተውለሽ አይተሽ ካልሆነ በስተቀር እና ልጆቹ በጣም ፋንክሽናል ናቸው፣ ትምህርት ይማራሉ፣ በጣም ጎበዝ ናቸው ትምህርት ላይ ሜይ ቢ በጣም ከሩቅ ለሚያየው ሰው የማይታይ ትንሽ የማህበራዊ ኢንተራክሽን ላይ ሶሻል ኢንተራክሽን ላይ ችግር ይኖርባቸዋል። ስፒች ላይ ችግር ይኖርባቸው ይሆናል። ደግሞ በጣም ብሶ ደግሞ በጣም ሶሻል ኢንተራክሽናቸው በጣም ደካማ የሆነ ስፒች እና የንግግር ችሎታቸው በጣም አናሳ የሆነ እና በጣም ደግሞ በዚህ በችግሩ የተጠቁ አሉ በጣም እና ብዙ ሰፖርት የሚፈልጉ እና ከዚህ ስለሆነ ነው ስፔክትረም የምንለው። በቀላሉ ለማስረዛ እንድትሰሉ ወባ ያመመው ሰው ትኩሳት ይኖረዋል፣ ራሱን ያመዋል። ግልጽ ነው፣ በጣም ክሊር ነው። ወባ አመመው ስትይ ብዙ ርቀት አትሄጂም። ይሄኛው ግን የተለያየ አይነት ሲቪሪቲ ያለው ስለሆነ ስፔክትረም እንለዋለን እና በአንደኛው ጥግ በጣም ደህና ናቸው ልጆቹ፣ በጣም ሚኒማል ሰፖርት ነው የሚፈልጉት። በሌላኛው ደግሞ በጣም የታመሙ ናቸው፣ ብዙ ድጋፍ ያስፈልጋቸዋል፣ ብዙ ሰርቪስ ያስፈልጋቸዋል። ለዚያ ነው ስፔክትረም ብለን የምንጠራው።
የጤና ባለሙያዎች ብዙዎች በተለይም በታዳጊ ሀገር ያሉ ሰዎች ስለተለያዩ የነርቭና የእድገት በሽታዎችና ጉዳቶች በቂ ግንዛቤ የላቸውም የሚሉ ሲሆን ዶክተር ውብሸት ለአብነት ኦቲዝም ከዳውን ሲንድሮም ጋር ያለውን አንድነትና ልዩነት አብራርተዋል።
ኦቲዝም እና ዳውን ሲንድሮም ልጆቹ የእድገት ደረጃቸው ከእድሜያቸው ጋር እንዳይመጣጠን በማድረግ እና የተለያየ ባህሪ ነክ ችግር ስለሚያመጡ ብዙ ሰው ያመሳስላቸዋል። ነገር ግን ዳውን ሲንድሮም የክሮሞዞማል አብኖርማሊቲ ነው። በ21ኛው ክሮሞዞም ላይ ተጨማሪ የክሮሞዞም ኮፒ ስላለው የሚመጣ በሽታ ነው እና ልጆቹ ላይ ከላይ እስከ ታች ድረስ የተለያየ ፊዚካል ማኒፌስቴሽን አለው። የፊታቸው ቅርጽ የተለየ ነው። የአፍንጫቸው፣ የአይናቸው፣ የጆሮቸው አቀማመጥ፣ የጉሮሯቸው፣ ወረድ ብለሽ ደግሞ አንዳንድ ጊዜ የልብ ህመም ይኖራቸዋል እና የተለያየ አይነት ፊዚካል ማኒፌስቴሽን አለው። ይሄ መስል ቶናቸው በጣም የላላ ነው እና በእንደዚህ አይነት መልኩ የሚገለጽ ነው። ግን ኦቲዝም ስፔክትረም ዲስኦርደር ወይም ኦቲዝም ያላቸው ልጆች ኔሰሰርሊ ፊዚካል ማኒፌስቴሽን የላቸውም። በአካል የሚታይ ከሌላው ልጅ የተለየ ይሄ ልጅ ኦቲዝም አለበት የምትዩ የምንለው ምልክት የላቸውም።
በዩናይትድ ስቴትስ 5.4 ሚሊዮን ኦቲዝም ያለባቸው ሰዎች የሚገኙ ሲሆን በኢትዮጵያም በአውሮፓውያኑ 2017 የታተመ ስፕሪንገር ሊንክ የተሰኘ የጤና መጽሔት ከግማሽ ሚሊዮን በላይ የሚሆኑ ህጻናት እና አዋቂዎች ኦቲዝም እንዳለባቸው አመላክቷል። ከኢትዮጵያ የጤና ስርዓት ርቅ ያለው ያሉት ዶክተር ውብሸትም ኦቲዝምና መሰል ችግሮች ያለባቸው ህጻናትና ወላጆቻቸውን ለመደገፍ መደረግ ይገባቸዋል ብለው የሚያምኗቸውን ባለሙያዊ ምክሮች ለግሰዋል።
ኦቲዝም ያላቸውን ኢትዮጵያ ያሉትን ህጻናት የሚገባውን ሰርቪስ አግኝተው እንዲያድጉ እና እንደ ዜጋ እንደ ልጆች ሚት ማድረግ ያለባቸውን ዲቨሎፕመንታል ማይልስቶን እና ፕሮዳክቲቪቲ እንዲደርሱ የጤና ስርዓቱ ራሱ እነዚህን ልጆች ኢንክሉድ ማድረግ ይገባዋል። ከመጀመሪያ ከጤና ባለሙያዎቹ የተለየ አቴንሽን ያስፈልገዋል። ለተለያዩ ኢንትረስት ለሆኑ ባለሙያዎች እና የሙያ ማህበራት ወይም ደግሞ ግለሰቦች መጥተው የለበትም። እንደ ጤና ስርዓት የጤና ጥበቃ ሚኒስቴርም ሆነ ሌሎች የሚመለከታቸው አካላት እንደዚህ አይነት ነገሮች አስበውበት ዲፓርትመንት ከፍተው የጤና ተቋሞቻችን ስክሪን ማድረግ የሚችሉበትን ቱል ዲቨሎፕ ማድረግ አለብን። ብዙ ሰው ዳያግኖስ ስናደርግ ሰርቪሱንም ለማቀናጀት ብዙ አጋጣሚ ይኖረናል እና ጤና ባለሙያዎች፣ የጤና ተቋማት፣ የሚዲያ ባለሙያዎች እነዚህ ሁሉ ህብረተሰቡን ይህን እውቀት እንዲይዝ እያደረጉት ሲሄዱ በዚህ በሽታ ላይ ያለው ኢንቨስትመንትም እየተሻሻለ ይሄዳል። እንደዚህ ስፒች ቴራፒ ክሊኒኮች ይከፈታሉ። ሶሻል እና ቢሄቪራል ቴራፒ ክሊኒኮች ሰርቪሶች ይጀመራሉ እና እንደዚህ አይነት ነገሮች እየተስፋፉ ይሄዳሉ እና ግን መጀመር ያለበት የጤና ስርዓቱን ከሚቆጣጠረው ተቋም መሆን አለበት ባይ ነኝ እኔ። እንግዲህ ሌሎች ደግሞ የተለያየ ሀሳብ ይኖራቸዋል።
የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን በጎርጎሮሳውያኑ ሚያዝያ 2024 በየዓመቱ የዓለም ኦቲዝምን የመረዳትና የመቀበል ቀን እንዲሆን ማጽደቃቸውን ዋይት ሀውስ አስታውቋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደን አመሰግናለሁ። የዩናይትድ ስቴትስ ጠቅላይ ፍርድ ቤት ጥቁሮችን፣ ሴቶችና ሌሎች አናሳ የማህበረሰብ ክፍሎችን ጨምሮ በአሜሪካ የሀብት ድልድል ተካፋይ ያልሆኑ ወይም አድሎት ደርሶባቸዋል ተብሎ የሚታሰቡ የህብረተሰብ ክፍሎች ለመደገፍ ጥቅም ላይ ይውል የነበረውን ዘርን ያገናዘበ መመልመሊያ ፖሊሲ ተፈጻሚ እንዳይሆን ከሰሞኑ ውሳኔ ማስተላለፉን ተከትሎ የተማሪዎችን የኮሌጅ ማመልከቻ ሂደት የበለጠ አወሳስቦታል። ይህንን የተመለከተውን የፒቢኤስ ዘገባ ስመኝሽ የቆየ በመቀጠል ታሰማናለች።
በጣም ፈርቻለሁ።
በጣም ስሜት የሚነካና የሚያበሳጭ ነገር ነው።
ልክ እንደ ሁሌው ያስጨንቃል።
ዩኒቨርሲቲ ለመግባት ማመልከቻዎችን ለሚሞሉ ተማሪዎች እነዚህ ስሜቶች አዲስ አይደሉም። ነገር ግን አሁን ደግሞ ተማሪዎች ራሳቸውን በጽሑፍ በሚገልጹበት ዋናው የማመልከቻቸው አካል ዙሪያ ተጨማሪ ጥያቄዎች አሏቸው።
ከሞላ ጎደል ውድድር እንደሆነ ይሰማኛል።
ጠቅላይ ፍርድ ቤቱ ባለፈው ክረምት ባሳለፈው ውሳኔ በዩኒቨርሲቲዎች ቅበላ ወቅት ዘርን ግምት ውስጥ ማስገባት ለእኩልነት ጥበቃ የሚያደርገውን 14ኛ የዩናይትድ ስቴትስ ህገ መንግስት ማሻሻያ የሚጻረር እንደሆነ አስታውቋል። በዚህ ውሳኔ ምክንያትም በሺዎች የሚቆጠሩ የወደፊት የኮሌጅ ተማሪዎች ማመልከቻቸው በሚገመገምበት ወቅት የዘር ማንነታቸው ምን አይነት ተጽዕኖ ሊፈጥር እንደሚችል ግልጽ አልሆነላቸውም። ሉክ ላስኬ በአልበከርኪ ከተማ የሚኖር ተማሪ ነው።
ልንጽፍ የምንችልበትን ርዕሰ ጉዳይ ያጠበዋል። ያንን ደግሞ አልወደውም።
አሁንም ግን ብዙ ተማሪዎች በሚጽፏቸው አጭር የጽሑፍ መግለጫዎች ራሳቸውን ልዩና ብቁ አድርገው ሊያሳዩ የሚችሉ ሐሳቦችን ለማካተት ይጥራሉ። ለምሳሌ የጠቅላይ ፍርድ ቤቱ ዋና ዳኛ ጆን ሮበርትስ በጻፉት የውሳኔ ሐተታ ዩኒቨርሲቲዎች አንድ ተማሪ ዘሩ በአሉታዊም ሆነ በአውንታዊ አሊያም በሌላ መልኩ እንዴት ህይወቱ ላይ ተጽዕኖ እንዳሳደረ የሚያነሳውን ሐሳብ ከግምት ውስጥ ማስገባት እንደሚችሉ አስፍረዋል። ለመሆኑ የዩኒቨርሲቲ መቀበያ ሂደቱ ከፍተኛ ውጥረት ላይ የሚደርስበት ጊዜ መቼ ነው የሚለውን ጥያቄ እንዲመልሱ PBS በኒው ሜክሲኮ ግዛት አልበከርኪ ከተማ ውስጥ የሚገኝ ሁለተኛ ደረጃ ትምህርት ቤት የኮሌጅ ቀበላ ኃላፊ የሆኑትን ራፋኤል ፊጉዌራ አነጋግሯቸዋል። ፊጉዌራ ቀደም ሲል በበርካታ ኮሌጆች የቀበላ ክፍል ውስጥም አገልግለዋል።
ተማሪዎች ግራ ተጋብተዋል።
It has been confusing and for some
ተማሪዎች ግራ መጋባት ውስጥ ናቸው። ለአንዳንዶቹ ደግሞ ሁኔታው ትንሽ አስፈሪ ነው። አንዳንድ ተማሪዎች ጭራሽ ዘራችንን መጥቀስ አንችልም ብለው አስበው የሚጠይቋሉ። ስለሱ ጭራሽ መጻፍ አንችልም ወይንም የዘር ጉዳይን ከጽፋችን ውስጥ ጨርሶ ማስወገድ እንዳለብን ሰምተናል ይላሉ። ተማሪዎች አሁንም ራሳቸውን መሆን ይችላሉ። እቅዳቸውን ወይንም የተዘጋጁበትን መንገድ መቀየር ልባቸው። ነገር ግን ተማሪዎች በማመልከቻው የሚጽፉት አጭር ጽሑፍ ከጠቅላይ ፍርድ ቤቱ ጋር ለመወያየት እድል የሚያገኙበት ቦታ ነው።
ዲን ጃኮቢ ደግሞ በአልበከርኪ አካዳሚ ውስጥ ያገለግላሉ።
ቀድሞ ለማየት ያሰባችሁት ኮሌጅ ካለ
ተማሪዎች ሊገቡባቸው ስለሚያስቧቸው ኮሌጆች አስቀድመው ማወቃቸው ለመዘጋጀት ይረዳቸዋል። በዚህ አካዳሚ የሚሰጠው ፕሮግራምም ተማሪዎቹ ለኮሌጅ ማመልከቻቸው እንዲዘጋጁ የሚያግዛቸው ሲሆን ልጆች ወደ ኮሌጅ እንዲገቡ በማድረግ ትልቅ ስኬት አስመዝግቧል። በዚህ አመት ደግሞ ፕሮግራሙ ተማሪዎች ኮሌጆች ከግምት ውስጥ ሊያስገቧቸው በሚችሉበት መንገድ ስላስተዳደጋቸው መጻፍ እንዲችሉ እየረዳቸው ነው።
ይህ ተማሪዎች ስለራሳቸው መጻፍ አይችሉም ማለት አይደለም። አይደል እንዴ? ይህ የሚያሳየው ኮሌጆች መረጃውን በውሳኔ አሰጣጥ ሂደታቸው በሚጠቀሙበት ሂደት ላይ ገደቦች እንዳሉባቸው ነው።
ጠቅላይ ፍርድ ቤቱ ውሳኔ ካሳለፈ ወዲህ የተማሪዎች ስጋት በከፍተኛ ሁኔታ በመጨመሩ አካዳሚው በሳምንት ብዙ ስልጠናዎችን ይሰጣል።
ሁልጊዜ የማስበው ስለምጽፈው አጭር ጽሑፍ ነው። ተማሪዎች ባህላቸው፣ ዘራቸውና አስተዳደጋቸው በሕይወታቸው ላይ ምን አይነት ተጽዕኖ እንዳሳደረ ለመጻፍ መዘጋጀት አለባቸው። ማንነታቸውን እንዴት እንደለወጠውና ወደ ኮሌጅ ዘውት ለመግባት ስለተዘጋጁት ማንነት መግለጽ መቻል አለባቸው።
ጄፍ ዋንግ ኮሌጅ ስላይክ የተሰኘው ፕሮግራም መስራች ናቸው።
ኮሌጆችና ዩኒቨርሲቲዎች የጠቅላይ ፍርድ ቤቱን ውሳኔ እንዴት ተግባር ላይ እንደሚያውሉት ግልጽ አይደለም።
ዋንግ በአንድ ወቅት በክሌርሞንት ማኬና ኮሌጅ የተማሪዎች ቅበላ ክፍል ውስጥም አገልግለዋል።
ኮሌጆች ተማሪዎች ስለ ማንነታቸውና ስለ አስተዳደጋቸው እንዲያብራሩ የሚጠይቁበትንና ስለ ራሳቸው የሚያስቡት ነገርን ተናገሩ የሚለውን ተጨማሪ ጥያቄ እየቀየሩ ነው።
ፒቢኤስ በአካዳሚው ውስጥ ሶስት ተማሪዎችን አግኝቶ አነጋግሯል። ማቲ ዋይት፣ ሲድኒ ማርክስ እና አኒ ፊልድ። ሶስቱም ከተለያየ አስተዳደግና ባህል ነው የመጡት። ፒቢኤስ በአጠቃላይ ፍርድ ቤቱ ውሳኔ ምን እንደተሰማቸውና በኮሌጅ ማመልከቻቸው ራሳቸውን እንዴት ለመግለጽ እየተዘጋጁ እንደሆነ ጠይቋቸዋል። በቅድሚያ ሲድኒ ማርክስ።
Ultimately what they're asking for is our identity.
ዞሮ ዞሮ የሚጠይቁን ስለማንነታችንና ከየት እንደመጣን ነው።
ተማሪዎቹ ከአማካሪዎቻቸው የተሰጣቸውን ምክር ተቀብለዋል። አጭር ጽሑፉ የቅበላ ኮሚቴው እነሱን ለማወቅ እድል የሚያገኝበት መንገድ መሆኑንም ተረድተዋል። ማቲው ዋይት
በሁለት የተለያዩ ዓለሞች ውስጥ ነው የኖርኩት ማለት ይቻላል። ምክንያቱም በአንድ በኩል በከተማው ውስጥ ነው ተወልጄ ያደግኩት። ያ ማለት ነባር አሜሪካውያን በሚኖሩበት የተካለለ መሬት ላይ አልኖርም። ስለዚህ በእነዚህ ሁለት ዓለሞች ውስጥ መኖር ምን አይነት ስሜት እንዳለው እንዳስብ አድርጎኛል።
It doesn't change what I'm interested in and what my like what I've achieved and so I think
ላይ ፍርድ ቤቱ ውሳኔ አሳልፏል። ያ ግን የእኔን ማንነት አይቀይረውም። እኔ የምፈልገው ነገርና እስካሁን ያሳካሁትንም አይቀይርም። ስለዚህ በኒው ሜክሲኮ ግዛት የምኖር የላቲን ዝርያ ስለመሆነ የጻፍኩትን አልለወጥኩትም።
In the beginning I didn't have much about
መጀመሪያ ላይ በማመልከቻ ጽሑፌ ስለ ዘሬ ምንም አላልኩም ነበር። በእናቴ በኩል ያሉት ቤተሰቦቼ ዝርያቸው ጋያና ከተባለች ደቡብ አሜሪካ ውስጥ ከምትገኝ ቦታ ናቸው። ይህን የእናቴን ባህል ማክበርና ቦታ መስጠት ፈልጋለሁ። ግን ደግሞ ያንን አልመስልም።
PBS የሲድኒን ወላጆች እናቷ ጆሲ ሎፔዝ ባስኮሚነት በምትሰራበት አልበከርኪ ሙዚየም ውስጥ አግኝቷቸው ነበር። ለነሱ ጠቅላይ ፍርድ ቤቱ ያሳለፈው ውሳኔ የግል ህይወታቸው የነካ እንደሆነ ነው የሚገልጹት።
Someone who has the experience of being a person of color moving
እኔ ራሴ ነጭ ሳልሆን በተመሳሳይ ፍርአት ውስጥ እንደማለፌ በጣም ትልቅ ሀዘን የተሰማኝ። ምክንያቱም በትምህርት ህይወት ውስጥ ካሳለፍኳቸው በጣም ወሳኝ ነገሮች ውስጥ ካለም ዙሪያ የመጡ ተማሪዎችን ማወቄና ከነሱ ጋር መኖሬ ነው።
በኒው ሜክሲኮ ግዛት በሚገኝ የመንግስት ትምህርት ቤት ውስጥ መምህር የሆኑት የሲድኒ አባት አለን ማርክ የሴት ልጅ አይነት እድል ለሌላቸው ተማሪዎች ይበልጥ ይጨነቃሉ።
I think she's a strong enough student that she will get into college.
ልጄ የሆነ ኮሌጅ ውስጥ እንድትገባ የሚያስችላት ጥንካሬ አላት ብዬ አምናለሁ። የበለጠ የምጨነቀው እኔ በሰራሁባቸውና በብዛት ደሃ በሚኖርባቸው አካባቢዎች ባሉ ትምህርት ቤቶች ለሚማሩ ተማሪዎች ነው። እነዚህ ትምህርት ቤቶች ነባር አሜሪካውያንና የላቲን ዝርያ ያላቸው በብዛት ይማሩባቸዋል። የአብዛኞቹ ወላጆች ምንም አይነት የኮሌጅ ትምህርት ያላገኙ ናቸው።
የኮሌጅ ላይክ መስራች ጄፍ ዋንግ በነዋሪዎች መካከል ያለው የሀብት ክፍፍል ልዩነት የሚፈጥረውን ክፍተትም ያስረዳሉ።
There's a resource gap here where lower income students
በሀብት ክፍፍል ከፍተኛ ልዩነት አለ። ዝቅተኛ የገቢ ደረጃ ካላቸው ቤተሰቦች የሚመጡና የመንግስት ትምህርት ቤት የተማሩ ተማሪዎች ምናልባት ለ250 ተማሪዎች አንድ አማካሪ ነው የሚያገኙት። አንዳንዴም ለ500 ተማሪ አንድ አማካሪ ብቻ ይኖራል። ለምሳሌ ልጄ በተማረችበት ትምህርት ቤት ለ600 ተማሪዎች አንድ አማካሪ ብቻ ነው የነበራቸው።
ዋንግ አሁን ዝቅተኛ ገቢ ያላቸው ተማሪዎች ከፍላጎታቸው ጋር የሚሄድ ትምህርት ቤትና ሌሎች መረጃዎችን እንዲያገኙ ለማገዝ collegeslike.com የተሰኘ ነፃ የድህረ ገጽ አገልግሎት ይሰጣሉ። ቀደም ሲል በኮሌጅ ቅበላ ስራቸው ያገኙት ልምድ በዋጋ ሊተመን የማይችል የኮሌጆችን ውስጣዊ አሰራር እንዲረዱም አግዟቸዋል።
ለምሳሌ የኮሌጅ ቅበላ የትምህርት ክፍሎች ከህግ ክፍሎቻቸው ጋር ተቀምጠው ጠቅላይ ፍርድ ቤቱ ባስቀመጠው መንገድ ህግ ወጥ ሳንባል አንድን ሰው ለማወቅ የሚያስችልን ምን አይነት ጥያቄ መጠየቅ እንችላለን የሚለውን ይወያያሉ።
I think almost every college admission office in America
አሜሪካ ውስጥ ያሉ ሁሉም የኮሌጅ ቅበላ ቢሮዎች ሂደቱን እንዴት ህግን ተከትሎ ግን ደግሞ የተቋሙን ፍላጎት ባማከለ መልኩ ማከናወን እንደሚቻል ከህግ አማካሪዎች እየተነጋገሩ ይመስለኛል።
በአልበከርኪ አካዳሚ የሚያገለግሉት ራፋኤል ፊጉዌራ ግን ይህ የተማሪዎችን ማንነት አይቀይርም ይላሉ።
አሁንም ቢሆን ተማሪዎች ራሳቸውን መሆን አለባቸው። አሁንም ኮሌጆች ስለነሱ እንዲያውቁ የሚፈልጉትን ታሪክ ማቅረብ አለባቸው።
በአልበከርኪ ኮሌጅ ውስጥ በሚሰጡት ግንዛቤ ማስጨበጫ ትምህርቶች ተማሪዎች እንደ ኮመን አፕ የመሳሰሉ የኮሌጅ መግቢያ አመልካቾች ከ1000 በላይ ለሆኑ ኮሌጆችና ዩኒቨርሲቲዎች ለማመልከት ሊጠቀሙበት ስለሚችሉት መተግበሪያና በአጭር ጽሑፍ ፈንታ የጽሑፍ ፈተና ስለሚሰጡ ትምህርት ቤቶች እንዲያውቁ ያግዟቸዋል። በሰው ሰራሽ ልህቀት ወይም AI ጽሑፎቻቸውን መጻፋቸው ብልህነት ሊሆን እንደሚችል ግን ማስተዋል እንደሚያስፈልገውም ያስጠነቅቋቸዋል።
Even if you do use AI to help you plan
ለማቀድ ወይንም በሆነ ራስ ላይ ለማተኮር እንዲረዳቸው ሰው ሰራሽ ልህቀት ቢጠቀሙ እንኳን በመጨረሻ ጽሑፉ የራሳቸው ስለመሆኑ በሐቀኝነት መናገር እንደሚችሉ እርግጠኛ መሆን አለባቸው።
እነዚህ ተማሪዎች አጭር ጽሑፎቻቸውን በራሳቸው መጻፋቸው ለታሪካቸው ዕውቅና መስጠት ማለት ነው። ተማሪዎቹም የሚገልጹት ጥረታቸው ያንን ለማሳየት መሆኑን ነው።
I think that's what I'm trying to show.
እሱን ለማሳየት ነው እየሞከርኩ ያለሁት። ስለ ማህበረሰቤ ግድ እንደሚለኝና ያንን ደግሞ የማሳየው ባህላዬን በመጠበቅ መሆኑን ማሳየት ፈልጋለሁ።
I talk about a word called ሆጆ which is
ሁልጊዜ ሆጆ ስለሚለው ቃል አስባለሁ። ቃሉ ናቫጆ የተሰኙት ነባር አሜሪካውያን የሚጠቀሙበት ቃል ሲሆን ትርጓሜው ውበትና ውህደት ማለት ነው። እኔም ይህን ውበትና ውህደት ያማከለ ሆጆ ለማግኘትና በዛ መንገድ ለመጓዝ እየሞከርኩ ነው።
Just because I look the way that
I do. እኔ ስለመመስል ብቻ ያሳለፍኩትን ልምድ ሆነ አስተዳደጌን አይገልጽም። ስለዚህ አንድም መጽሐፍ በሽፋኑ ብቻ አትገምግሙት እንደማለት ነው።
የኮሌጅ ኮሚቴዎች ለሚቀጥሉት ጥቂት ወራት የሚያከናውኑት ዋና ስራ ማመልከቻዎችን መመርመርና የሚቀበሏቸውን ተማሪዎች መምረጥ ነው። በዚህ ሂደት ዘርን እንዴት ይመለከቱታል የሚለው ጥያቄ ፈተናቸው ነው። በፒቢኤስ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ጋቢና ቪኦኤ ቀጥላል። ከአሜሪካ ድምፅ በመቀጠል ደግሞ ኤደን ገረመው በትምህርት ቤት እኩዮቻቸው አካላዊና መንፈሳዊ ጥቃት የሚደርስባቸውን ታዳጊዎች በራስ መተማመን ለመጨመር ስለተዘረጋው ልዩ ተግባር ትነግረናለች።
ዌስሊ አልፎንሶ ቦስች በማህበረሰብ አዳራሾችና በተለያዩ ትምህርት ቤቶች ውስጥ በሳምንት 500 ለሚደርሱ ህጻናት የዳንስ ስልጠና ይሰጣል። የዌስሊ ትምህርት ቤት ሪቬል ዳንስ አካዳሚ ይሰኛል። ዌስሊ እሱም ራሱ አዳጊ በነበረበት ወቅት የማበጥ ወይም ቡሌ ተሰኘ የማንጓጠጥና ይባስ ብሎም የአካል ጥቃት ሰለባ በመሆኑ አንደኛው የዳንስ ክፍለ ጊዜ ሲያመው ከማበጥ ነጻ ይሰኛል።
ይመታኝ ነበር። ከኋላዬ የሄደ ያለምንም ምክንያት ጭንቅላቴን እየመታኝ ይስቅ ነበር እና ሌሎቹም ሰዎች ቀልድ ነው ብለው ይስቁ ነበር።
ዌስሊ ላይ ይህን መሰል ጫና ያደርስበት የነበረው የደቡብ አፍሪካ የቡድን ጸብ ውስጥ የሚካፈል ግለሰብ ነበር። ዌስሊ አሁን የዳንስ ክፍለ ጊዜውን የሚሰጠው የቡድን ጸቦች ባሉባቸው ቦንቲ ሂል ዌል በተሰኘው አካባቢ በሚገኝ የማህበረሰብ ማዕከል ውስጥ ነው። ዌስሊ በድጋሚ
ሰዎችን የሚያበረታቱ እንቅስቃሴዎች ነው የምናደርገው። እኔ ጠንካራ ነኝ የሚሉ እንደሚመስለኝ ልጆች አንድ ላይ ሆነው ሲደሰቱ ማየት የሚያዝናና ነገር ነው። የትምህርት ቤት ዓላማም ያ ይመስለኛል።
ዌስሊ አንዳንዶቹን ተማሪዎቹን ይዞ በኬፕ ታውን የሚገኝ ዓመታዊ ትዕይንተ ሕዝብ ላይ የዳንስ ተሳታፊ ይሆናል። ይሄ ትዕይንት በሪዮ ደ ጀነሮ ካለው ትዕይንተ ሕዝብ ጋር ተመሳሳይ ነው። አብዛኛውን ጊዜም ከዝቅተኛ የኑሮ ደረጃ የመጡ ማህበረሰቦች ብቃትና ክህልም ይታይበታል። የ15 ዓመቷ ዚያ ሞራ ቦትኔሜ ከተማሪዎቹ መካከል አንዷ ናት።
ዳንስ በህይወቴና በድገቴ ላይ ትልቅ ተጽዕኖ አሳድሯል። ከቤት ውስጥም ከቤት ውጭም ብዙ ነገሮች አሳልፍ ያለው። በአካባቢያችን የወጣት ልጃገረዶች እርግዝናን እንዲሁም ታዳጊ ወንዶች በመሳሪያ ተመተው ጉዳት ሲደርስባቸው አይተናል።
የመንግስታቱ ድርጅት ቡሊ በሚሰኘው የማበጠ ችግር ዙሪያ ግንዛቤ ለማስጨበጥ መርሃ ግብር ቀርጾ ይንቀሳቀሳል። አንድራኒ ሰርካን በመንግስታቱ ድርጅት የህፃናት ፈንድ ውስጥ የህፃናት ደህንነት ባለሙያ ናቸው።
Bullying can have a significant and lasting
ማበጥ በልጆች ማንነት ላይ ገና በለጋ እድሜ በኋላም ደግሞ በቀሪ ህይወታቸው ላይ ከባድና የሚቆይ ችግር ያስከትላል። ነገር ግን ጉዳቱ እምብዛም ዘላቂ ነው ተብሎ አይታሰብም። የመጀመሪያው ነገር የስሜትና የአይምሮ ጉዳት መኖሩ ነው። በትምህርት ቤት የሚንጓጠጡ ልጆች እጅግ ዝቅተኛ የሆነ በራስ መተማመን ያላቸው።
እንድራኒ የመንግስታቱ ድርጅት የህፃናት ፈንድ ዩኒሴፍ በዚህ ዙሪያ የሚሰሩ ተቋማትን ይደግፋል ይላሉ።
አንደኛው የመንግስታቱ ድርጅት የህፃናት ፈንድ ያዘጋጀው የወላጆች ሰነድ ነው። እዛ ላይ ቡሊ የምንለው የማበጥ፣ ልጆችን የማንጓጠጥና አካላዊ ጥቃት የማድረስ ተግባር ምን እንደሆነና እንዴት ማስቆም እንደሚቻል ሰፍሯል። ይህ ህፃናቱ ራሳቸውን እንዴት ከዚህ መሰል ድርጊት ሊያመልጡ እንደሚችሉም አስፍሯል።
ዌስሊ የዳንስ ትምህርት ቤቱን በማሳደግ እጅግ ብዙ አዳጊ ወጣቶች ችግራቸውን በይፋ ደፍረው እንዲያወሩ ማድረግ፣ ደስታን የመፍጠርና ደህንነቱ የተጠበቀ ስፍራ የማመቻቸት ሀሳብ አለው። ጆሹዋ ሊብራንት የዳንስ ተማሪ ናት።
ዳንስ ከቻልክ የሚገርም ነገር ነው። ስሜትህን በሙሉ ልትወጣበት ትችላለህ። ነገር ግን በጸብ፣ በጭቅጭቅ ወይም በሚጎዳ ነገር ሳይሆን በዳንስ እንቅስቃሴ ነው።
ለኬቲ ሾርት ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደን አመሰግናለሁ። በመቀጠል ወደ ዩክሬን እናቀናለን። ባለቤቷ ወደ ጦር ሜዳ መዝመቱን የተመለከተች አንድ ሴት የባለቤቷ ሙያ የነበረውን አንጥረኝነት ለመውረስ እያደረገች ስላለው ጥረት ቆንጅታዬ ታስቃኝናለች።
ማሪያ ኮቤትስ በዚህ የብረታ ብረት ድርጅቷ ብረት ማቅለጫ እሳት እያቀጣጠለች ነው። በጣም ከባድ ስራ መሆኑን ትናገራለች።
ብዙ መስራት አለብሽ ሲባል እንደምንሰማውም አንድ ነገር ሰርቶ ለማውጣት እጃችን ቁሽሽ እስከሚል መስራት አለብን።
የብረት ማቅለጫው እስከሚግልላት ማሪያ ብረቶቹን በምትፈልገው መጠን እየቆራረጠች ነው። ዛሬ የመክተፊያ ቢላዋ ነው የምትሰራው።
ከሰሉ ከሁለቱም አቅጣጫ ብረቱን ማጋል አለበት።
ይህ የብረታ ብረት ድርጅት ከባሏ ከአንድሬ ጋር አብረው የከፈቱት የቤተሰብ ድርጅታቸው ነው። አሁን ግን ማሪያ ብቻዋን ነው የምትሰራው። ባለቤቷ የዩክሬን የጦር ሰራዊትን ተቀላቅሎ ለግዳጅ ሄዷል። ከሄደ ግንቦት ሲመጣ 2 ዓመት ይሆነዋል።
Взагалі кузня працює з 2019 року.
Дирджиту ндаропяна кодатер ка 2019 ዓመተ ምህረት ጀምሮ ሲሰራ ቆይቷል። ባለቤቴ ነው ጀመረው። በፊትም አገዘው ነበር። አሁንም እሱን ለማድረግ የሞከርኩ ነው። እሱ የጦር ሰራዊቱን ለመቀላቀል መወሰኑ አላስገረመኝም። ምክንያቱም ሁላችንንም ከጥቃት ለመጠበቅ እንደሚፈልግ አውቀ ነበር። እንደዚህ አይነሰው ነው።
ሲዘምት የድርጅቱን ቁልፎች ለማሪያ ሰጥቷት አለፋለፍ ይያልሽ እንዴት እንደሆነ ተመልከቺው ነበር ያላት። ማሪያ ግን ስራውን እሷ ልትቀጥለው ወሰነች።
Я бачила, що він працює. Мені це
подобалось.
Я допомагала там, знімала відео.
Дуру ісу сраван сі сарайя йоу тесі лей набер. Відео як раз ку бе ютюб на бе інстаграм астелалиф набер. Ахун дегмо сраван бе мек етел я беллет айя сарав медегга фалле бень бія сабку.
አንድሬ እንደተቻለው በስልክ እንደሚያነጋግራትና ስለ ስራው መመሪያ እንደሚሰጣት የምትናገረው ማሪያ አንዳንዱን መሳሪያ ተፈራው እንደነበረ አልሸሸገችም።
For a long time I was afraid of most of the machines that we had.
በፊት አብዛኞቹ ማሽኖች ፈራቸው ነበር። በመጀመሪያዎቹ ሁለት ወራት እንደውም በጋዝ የሚሰራው መቀጥቀጫ መዶሻ በጣም ስለሚጮህና ስለሚያስፈራ አልጠቀምበትም ነበር። ቀስ በቀስ ግን ተለማመድኩት። አሁን ሁሉንም እጠቀምባቸዋለሁ።
አሁን ግን ማሪያ ብረት አግልጦ የተለያዩ እቃዎች መስራቱን ሙሉ በሙሉ አውቃበታለች። ይህንን ጦር ለምሳሌ ካናዳ ባለ ድርጅት ታዛ ነው የሰራችው።
ይህ ጦር አኳማን በሚባለው ፊልም ገጸ ባህሪያት ልብስ ለሚሰራ የኪነ ጥበብ ዝግጅት የሰራ ነው ነው። ያ እንኳን ክፉ የአኳማን ወንድም የያዘው ጦር ነው። ለማጓጓዝ እንዲመች በሚል ተነቃቅሎ መሰካካት እንዲችል አድርገን ሰርተነዋል።
ማሪያ አስፈላጊስ ከሆነ ድረስ ይህንን የብረታ ብረት ድርጅት እያገዝኩ ኖራለሁ ብላለች። ከሁሉ በላይ የምመኘው ግን አለች ከባሌ ጋር አብረን የምንሰራበት ቀን እንዲመጣ ነው። ባሏ አንድሬ ተመልሶ የጀመረውን የግሪክ አፈታሪኩን ፊኒክስ ወፍ ቅርጽ ጨርሶ ለማየት ትመኛለች።
ጋቢና ቪኦኤ ከአሜሪካ ድምጽ ነው እየተደመጠ የሚገኘው። እንግዲህ ወልዴ የሳተ ገሙራትን በአገልግሎት ስለሚሰጠው ቴክኖሎጂ ሊያስተዋውቀን ተዘጋጅቷል። ወደ ዘገባው እንሻገር።
በአላስካ ለረጅም ጊዜ አንቀላፍቶ የነበረ ሳተ ገሙራ ባለፈው አመት የመንቀሳቀስ ምልክት ሲያሳይ የመስኩ ባለሙያዎች አዲስ ቴክኖሎጂን በመጠቀም በርካታ መረጃዎችን በፍጥነት ለመተንተን ችለዋል። የአላስካ ዩኒቨርሲቲው ራኒ ግራንፐንቲን የቡድኑ አባል ናቸው።
But he knew what was going on and we were able
ምን ይሆን እንዳለ ማንንም ያውቅም ነበር። በሁለት ቀናት ውስጥ የ8 አመታት መረጃን መተንተን ችለናል። ይህ ከዚህ ቀደም ሳምንታትን ወይም ወራትን ይወስድ ነበር።
አብዛኞቹ የሳተ ገሞራ ጥናቶች ሳተላይትን በመጠቀም በሳተ ገሞራ አካባቢ የሚገኘውን መሬት እንቅስቃሴ ይከታተላሉ። ከዛም መረጃው ወደ ቋት ይገባና ከቋቱ እየተወሰደ ወይም ዳውንሎድ እየተደረገ ይተነተናል። መረጃው እጅግ ብዛት ስላለው ከቋቱ እየወሰዱ መተንተኑ ጊዜ ሊወስድ ይችላል። አዲሱ ዘዴ ሳተ ገሞራን የሚከታተሉ ባለሙያዎች መረጃውን ክላውድ ላይ በማደራጀትና በመተንተን ጊዜን መቆጠብና ፍንዳታው የሚከሰትበትን ጊዜ በፍጥነት ለመወሰን ይረዳል። ይህ ዘዴ በተለይም ለአላስካ ተቃሚ እንደሆነ የከርሰ ምድር ባለሙያው ማክስ አንደርስ ይናገራሉ።
I think in a lot of ways we're almost always at the forefront.
በዚህ ቴክኖሎጂ መስክ በብዙ መልኩ እየመራን ነው። መከታተል ያለብን በርካታ የሳተ ገሞራዎች አሉ። ሰዎች ከመላው ዓለም የሳተ ገሞራ ጥናት ለማድረግ ወደ አላስካ ይመጣሉ። ምክንያቱም በመፈንዳት ላይ ያሉ በርካታ ሳተ ገሞራዎች አሉ።
ክላውድን በመጠቀም የሚደረገ የሳተ ገሞራ መረጃ ተንተና ሰዎችን ከአደጋ እንደሚጠብቅ ሌላው የከርሰ ምድር ባለሙያ ማይክል ፖላንድ ያክላሉ።
That's getting us towards this vision of sort of an international global
ይህ ልክ እንደ ዓለም አቀፍ የመቆጣጠሪያ ጣቢያ ሊያገለግል ይችላል። የተተነተኑ መረጃዎችን በወቅቱ በማሰራጨት ሁሉም ማከላት እኩል መረጃ እንዲያገኙ ያስችላል።
ይህ አዲስ ዘዴ በአላስካ የሳተ ገሞራ መከታተያ ጣቢያ ያሉ ባለሙያዎች የመፈንዳት ምልክት አሳይቶ የነበረውና በማውንት ኤጅኩምብ የነበረ ሳተ ገሞራ ለጊዜው አሳሳቢ ስጋት እንዳልደቀነ ድምዳሜ ላይ እንዲደርሱ አስችሏል። ነገር ግን እንቅስቃሴውን ለመከታተልና ከምድር ስር ስላለው ሁኔታ መረጃ እንዲያቀብላቸው በተራራው ላይ መሳሪያ ተክለዋል።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ።